ዶክተር አሰፋ እስኪ አሁንም እዚሁ ዙሪያ የሚነሱ ጥቂት ነጥቦችን መልከት እናድርግ። ግራና ቀኝ የሚታዩ ጭብጦችን ላስቀድምናም ጥያቄን አስከትላለሁ። ከምርመራው አቅም ውስንነት ቁጥሩ ከ100 ሚሊዮን በላይ ለሚገመተው ህዝብ 2 ሚሊዮን ሰዓል ብቻ በተመረመረበት ሀገር በኮቪድ የሚሞቱ ሰዎችን ሙሉ በሙሉ በምርመራ ማረጋገጥ አንችልም ብለዋል። ቀደም ብሎ እንዳስረዱት ለቫይረሱ የሚጋለጡና የህመም ምልክት የሚያሳዩትን ብቻ ሳይሆን ምንም ምልክት ላያሳዩ የሚችሉ ብዙዎችንም እንዲሁ በተጨባጭ መለየት ባለመቻላችን ጭምር ነው የሚለውን ይዘን፣ ይህም ሆኖ ግን ቀደም ብዬ ተቀስ ያደረኩት በዩናይትድ ስቴትስ እና በሌሎች የተራቀቀ ህክምና ባለበትም እንዲህ ያለ ሁኔታ ሲከሰት ቃየን በኢትዮጵያና በሌሎች መሰል የህክምና አቅርቦት ያልተሟላባቸው ሀገሮች ከበሽታውም ጽናት አንጻር ሲታይ ሰው እንደ ቅጠል እንዳይረግፍ ከፍ ያለ ስጋት ማሳደረ ነበርና ለመዘናጋት አንድም ምክንያት ባይኖርንም እጅግ ከፋ አደጋ እንዳይከተል አንዳች የተለየ ሁኔታ ያረገበው ይመስላልና እንዴት ይገልጹታል?
እንግዲህ በአጠቃላይ ከሌላው ዓለም ጋር ሲታይ አፍሪካ እንደተፈራው አይደለም። ሰደዱ አሜሪካን ሀገር እንዳስጨነቀ እና አውሮፓ እንዳስጨነቀው አይደለም። ብዙ ነገሮችን ማየት ይቻላል እዚህ ላይ። የኛ ሀገር የህብረተሰባችን እድሜ ስብጥር በአብዛኛው ወጣት ነው። እድሜያቸው 70-75-80-90 የገባ ብዙ ቁጥር አይደለም ያለን። ሌላው ደግሞ ተደራራቢ በሽታ ያለባቸው ሰዎች ኢትዮጵያ ውስጥ 4-5 መድኃኒት እየወሰዱ እድሜያቸው ረጅም የሚኖርበት ሁኔታ በጣም ትንሽ ነው። እንደምናውቀው አንድ ሰው ሳምባውን አሞት፣ ልቡን አሞት፣ ደም ግፊት ኖሮበት፣ ስኳር ኖሮበት 5-6 መድኃኒቶችን እየወሰደ የሚኖር ኢትዮጵያዊ በጣም ትንሽ ነው።
በአንጻሩ ግን እዚህ በዩናይትድ ስቴትስ እና በሌሎች አውሮፓ ሀገሮች እንደሚታየው የተለያዩ ህመም አይነቶች ኖሯቸው በህክምና ብርታት ረጅም እድሜ የሚቆዩ አሁን ለዚህ ህመም በቀላሉ ሊጋለጡ የሚችሉ አይነት ሁኔታ ውስጥ የሚኖሩ ሰዎች ብዙ አይደሉም። ቀድሞውንም ይህን ረጅም እድሜ የመቆየት እድሉን አያገኙም እና እያሉ ነው።
አዎ እነዚህ ነገሮች አሉ። ሌላው አኗኗራችን ይሄ ኮንግሪጌት ሴቲንግ የምንለው ብዙ ቫይረሱ ደግሞ ቬሩለንስ እንለዋለን። ቫይረሱ እዚህ እና እዛ ተመሳሳይ ነው ወይ
የሚያጠፋው ህይወት?
እነዚህ እንግዲህ ዲቴል ጥናት የሚፈልጉ ነገሮች ናቸው ወደፊት። ያም ሆኖ ግን በእርግጠኝነት መናገር የሚቻለው የበሽታው መጠን ሪፖርት ከሚደረገው በጣም ከፍ ያለ ነው። ቴስቲንግ በጣም ሊሚትድ በሆነበት ሁኔታ በአሁኑ አይነት የሰው ልጅ በምንድነው ህይወቱ ያለፈ የሚለውን በእርግጠኝነት መናገር በማንችልበት ሁኔታ ይሄ የተነገረው ብቻ ነው ብሎ መውሰድ አይቻልም። ስለዚህ በጣም ከፍተኛ ጥንቃቄ አሁንም ያስፈልጋል። ለሁሉም የኢትዮጵያ ህዝብ መረዳት ያለበት ይሄ የግል የእያንዳንዱ ሰው የግል ግዴታ ነው። መንግስት ማድረግ የሚችለው ለህዝብ ኢንፎርሜሽን መስጠት ነው። እባካችሁ ተከላከሉ ማለት ነው። መከላከያ መንገዶቹ እጃችን ላይ ናቸው። አፍና አፍንጫን በማስክ መሸፈን ነው። ርቀት መጠበቅ ነው። ክራውድ ያሉበትን ቦታዎች አቮይድ ማድረግ ነው።
ሰዎች በብዛት ከሚሰባሰቡባቸው ስፍራዎች፣ ቦታዎች መራቅ።
አዎ እጃችን ሳኒቴሽናችንን መጠበቅ። እነዚህን ነገሮች ለማድረግ እያንዳንዳችን እጃችን ላይ ያለ ይሄ ነገር እሱን በማድረግ አሁንም ፊታችን ላይ ያለውን ሌላ ህይወት የሚያጠፋ ነገርን መታደግ እንችላለን። እና መንግስትን መርዳት ነው የሚያስፈልገው። በእርግጥ ይገባኛል ይሄ ወረርሽኝ ከመጣ ጀምሮ ድካም አለ በየቦታው። ይሄ ፓንደሚክ ፈቲግ ይባላል። ምክንያቱም ከሰው ጋር መራራቅ ለኛ ተፈጥሯዊ አይደለም ሲጀመር። አፍንጫችንን አፋችንን በማስክ መሸፈን የለመድነው አይደለም። ብዙ በዓላቶችን መዝጋት፣ ለቅሶ፣ እንዲህ አይነት ነገሮች መድረስ ለኛ የተለመዱ ነገሮች ናቸው። እነዚህን ነገሮች ግን በበለጠ ሁኔታ ወደ ኋላ ማድረግ ያለብን ጊዜ እንዲያውም አሁን ነው። ምክንያቱም ብዙ ሰርኩሌት የሚያደርግ ቫይረስ ነው ያለው። ብዙ ቫይረስ አለ አሁን አካባቢው። እንዳልኩት ደግሞ ጸባዩም ተቀይሯል።
መልካም። ከጉዞ ጋር የተገናኘ ትንሽ ገፋ አድርገን እናንሳ። ሰዎች ወደ አንድ ቦታ ሊሄዱ በሚችሉ ጊዜ በአካባቢው ብቻ የተከሰተ ወረርሽኝ እንኳን ካለ ቅድመ ማስጠንቀቂያ ብዙ ጊዜ ይደረጋል። ቅድም እርስዎ የገለጹት የኮቪድ ደረጃዎችን በሀገሮች ውስጥ ያለበትን ደረጃ የሚያመላክተው ኢትዮጵያን በጣም ከፍተኛ ነው የሚለው። በጣም ከፍተኛ የኮቪድ ተጠቂነት ካላት ሀገሮች ውስጥ ነው የተካተተችው። በአንጻሩ ደግሞ ቀደም ብለን ባነሳናቸው ሁኔታዎች ውስጥ ያን ሀል የተጋነነ የመሆኑ ስሜት አይሰማም። እንዳሉት የምርመራ ውጤት አለመታወቅ፣ በርግጥ ለህመሙ የተጋለጡ ሰዎች ቁጥር አለመታወቅ፣ ለልፈት የተዳረጉ ሰዎች አለመታወቅ፣ ብዙ ክፍተቶች ቢኖሩም ያን አይነት ሁኔታ አልተፈጠረም። እስኪ ፈታፈታ እናድርግ። ተጓዦች ማንኛውንም ወደ ኢትዮጵያ የሚደረግ ጉዞ እንዳያደርጉ ይመክራል የዩናይትድ ስቴትሱ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ። የግድ መሄድ ካለባቸውም ማድረግ ያለባቸውን ይዘረዝራል። ይሄን ሁሉ የሚልባት ኢትዮጵያ ግን ያን ቃል የተጋች ወይም በዛ ሁኔታ ውስጥ ያለች አይመስልም። ለምን እነኚህ ክስተቶች የተፈጠሩ? አንዳንዶቹ ነካክተዋቸዋል፣ ግን ከፍተኛ በጣም ከፍተኛ አሳሳቢ ወይም ማስጊያ ሀገር ተብላ እንዴት ልትቀመጥ ቻለች? ቀደም ብለን ካነሳናቸው ክስተቶች ጋር በንጽጽር አድማጮች እነኚህን ማያያዝ እንዲችሉ።
አዎ፣ እንግዲህ ምንድነው የአሜሪካን የጤና ክፍል ለጉዞ የሚሰጡ ጥንቃቄዎች ባለው መሰረት፣ አንደኛ ብዙ የዓለማችን ክፍል ባትጓዙ ይሻላል። አራተኛ ደረጃ ማለት ወደዛ አካባቢ ባትሄዱ ይሻላል የምንለው ዋርኒንግ ውስጥ ነው ያለው ብዙ የዓለማችን ክፍል። ይሄ የሚያሳየን ኮቪድ በጣም ሲሪየስ የሆነ የዓለም ወረርሽኝ መሆኑን ነው። አሁን ሁለተኛ ሁለት ነገሮች ይታያሉ። አንደኛ ትክክለኛ ኢንፎርሜሽን ማግኘት እንችላለን ወይ ከዛ የሚለው ነው። እሱን ማግኘት አንችልም። the burden of the disease ምን ነው፣ በሽታው ምን ያህል ደረጃ ላይ ነው የሚለው ነው። ነገር ግን አሁን ባለው ኢንፎርሜሽንም ቢሆን ወደ ኋላ 28 ቀናት ብንሄድ ኬዞቹ እየቀነሱ ነው ወይ ያሉት፣ ቴስት ከሚደረጉት ሰዎች ውስጥ ፖዚቲቭ የሚሆነውስ እየቀነሰ ነው ወይ ያለው ይታያል። ያን አሁን ኢትዮጵያ ባለችበት ሁኔታ ያን አታሟላም። አሁንም ፖዚቲቭ የሚሆኑት ሰዎች ቁጥር ከመቶ ሺህ ሲወሰድ ከመቶ በላይ ያ እንግዲህ ከመቶ በላይ ከሆነ ወደፊትስ የሚቀጥሉት አንድ ሳምንት ሁለት ሳምንት ምንድን ነው ምን ተነብዮ ተብሎ ሲተነበይ ኬዞቹ ይጨምራሉ ወይ ባሉበት ይቀጥላሉ እንጂ ይቀንሳሉ የሚል አያሳይም። እነዚህ ምክንያቶች ናቸው ያለፉት 28 ቀናት የነበረው መጠን ወደፊትስ ምን ይመስላል የሚሉት ኢትዮጵያን በተለይ ደግሞ በቂ ኢንፎርሜሽን ስለማናገኝ አክቹዋል ኬዞቹ ሪፖርት ከተደረጉት የበለጠ ነው ተብሎ ስለሆነው ለሚገመተው ስለሚሆንም በአራተኛ ደረጃ ዋርኒንግ ውስጥ ነው ኢትዮጵያ የገባቸው። ግን ብዙ ሀገሮች እዛ ላይ ነው ያሉት። በጣም ትንሽ ሀገሮች ናቸው ሰክሰስፉል የሆኑት በዚህ እንደ አውስትራሊያ አይነት ቦታዎች። እነሱ በእርግጥ ኬዛቸውን በጣም ዝቅተኛ አድርገዋል። የሚቀጥሉትም 7-8 ቀናትም ሲታሰብ ኬዛቸው ከፍ አይልም ተብሎ ስለሚታይ ነው እና የሀገራችን ሁኔታ እዛ ላይ ነው ያለው። ህዝቡ የሚወስደውም የጥንቃቄ መጠንም ይታያል። ህዝቡ የሚወስደው የጥንቃቄ መጠን ኢትዮጵያ ውስጥ በእውነት በዓለም ላይ ወረርሽኝ እንዳለ ኢትዮጵያ ውስጥ ወረርሽኝ እንዳለ ህዝቡ ረስቷል። እና ይሄን ቆም ብሎ ማሰብና ሪሊ ቢሄቪራል ቼንጅን እያንዳንዱ ሰው ማድረግ የሚገባውን እንደ ግዴታ አድርጎ እንደ አዲስ መጀመር አለበት።
ዶክተር አሰፋ አሁን የምናወራው በጣም መሰረታዊ በሆነ ደረጃ ነው። እንደ አካላዊ ፈቀቅታ የተባለው ከአንዱ ሰው ወደ ሌላው ተራርቆ መንቀሳቀስ መሞከሩ በልማድ ከነበረን የህይወት ዘይቤ ጋር ቢጋጭም የህይወት ጉዳይ ነው እና ለራሳችን ባይሆን ለሚቀጥለው ሰው የሚሰጠውን ጥቅም እናውቃለን። ለራሳችንም ትልቅ ቦታ አለው። የፊት ጭንብሎችን ማድረጉ በንጽጽር ሲታዩ ቀላል ነገሮች ናቸው። እነኚህ የማንችላቸው ግዴታዎችም አሉ። በጣም አስቸጋሪ የሚያደርግ መሰረታዊ የዕለት ተዕለት ኑሯቸውን ለሚገፉበት ምርጫ የማይሰጣቸው አሉ። አብዛኞቹ የንግድ ድርጅቶች በአጭር ጊዜ ስራቸው ሲቋረጥ ከፍተኛ ኪሳራ እንደደረሰባቸው ተመልክተናል። በለት ውሎ የሚተዳደሩ ሰዎችም ያን እስኪያቅታቸው ድረስም የሚዳርግ ነው። በንጽጽር ነው እያወራን ያለ ነው እና አሁን ስናሳስብ እንደው ሽብር በሚነዛ መንገድ ሳይሆን ጨርሶ ተዘንግቷል፣ የበረታ ዋጋ ሊያስከፍል ይችላል፣ መድረግ ያለባቸው ጥንቃቄዎች ግን መድረግ አለባቸው እያሉ ነው።
እንግዲህ ምንድን ነው ለእኛ ሀገር ብዙ አድቫንቴጆች አሉ። ብዙ ሰው ስራውን ውጪ ማድረግ ይችላል ቤት ውስጥ ባልሆነ ሁኔታ። ብዙ አይነት ህዝብ ሊሰበሰብባቸው የሚገባ ነገሮች ግዴታ አስፈላጊና መሆን ካለባቸው ውጪ ማድረግ፣ ዘርዘር ብሎ መቀመጥ፣ ለቅሶም ከሆነ ደስታም ከሆነ ውጪ አድርጎ አየር ባለበት ዘርዘር ብሎ መቀመጥና ማድረግ ይቻላል። አንድ የተዘጋ ቤት ውስጥ ከማድረግ ኬዞች አሁንም ያጋጥማሉ። ሰው አሁንም እየተጎዳ ነው። ኮቪድ ደግሞ ታሞም የሚድን ሰውም ፖስት ኮቪድ ደግሞ የምንለው ሎንግ ኮቪድ ደግሞ አለ። ጉዳት አድርሶ ነው የሚሄደው። በተወሰኑ ሰዎች ላይ ደግሞ ነው ጉዳቱ ትንሽ ለተወሰኑ ወራት እስካሁን እንደምናየው ከፍ ያለ ሊሆን ይችላል። ስለዚህ አቃሎ ማየቱ ነገሩን በጣም ተገቢ አይደለም። አሁን ደግሞ ኬዙ እየጨመረ በመጣ ቁጥር ብዙ ሰው በተለይ ስሜት ሳይኖረው የማስተላለፍ እድሉ ከፍ ያለ ነው የመጣው። ስለዚህ ኢንፌክሽኑን ወደ ቤታችን መውሰዳችን አይቀርም። ቤት ውስጥ ትልልቅ ሰዎች አሉ። ቤት ውስጥ በሚኖርበት ሁኔታ ኢትዮጵያ ውስጥ ሰብሰብ ብለን ነው የምንኖረው። መጀመሪያ ካደረግነው ጥንቃቄ አሁን ነው የበለጠ ጥንቃቄ ማድረግ ያለብን። ያ እንግዲህ የቀን የዕለት ተዕለት ኑሯችንን በማይጎዳ ሁኔታ ግን አንዳንዴ በቴሌቪዥን ባለስልጣናት ቁጭ ብለው ስብሰባ ሲመሩ ሲገናኙ ማስክ አያደርጉ ርቀታቸው በጣም የተቀራረበ ነው ለምሳሌ ሆኖ መታየት አለባቸው እና ይሄን ነገር ነው እጃችን ላይ ያለ ነገር ነው ከባድ ነገር አይደለም።
ታላላቅ መሪዎችን ለአደጋ ሲዳርግ ተመልክተናል። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ቀድሞ ለህመሙ ከተጋለጡት ውስጥ ናቸው። ፕሬዚዳንት ዶናልድ ትራምፕ፣ በዙሪያቸው ያሉ የካቢኔ አባላት፣ ረዳቶቻቸው በሙሉ ቁጥር ስፍር በሌለው ይሄንኑ የሚያስፈልግ ጥንቃቄ ባለማድረግ ከተጋለጡት ውስጥ ናቸው። ፕሬዚዳንት ዶናልድ ትራምፕ ምናልባትም ማንም የማያገኘው በሙከራ ላይ ያለ ህክምና ሳይቀር ማግኘት የሚችሉ ሰዎች እንኳን ሲቸገሩበት አይተናል እና ለመዘናጋት ምክንያት ያለ አይመስልም። እስኪ በሚዛን ያመዛዘን የሚያስፈራና የማያስፈራውን መድረግ ያለበትን እና እንደው ምናልባት ያን ሀል ባይደረግም ላይከብድ የሚችለውን እየለየን ነውና የበዓላት ሰሞን ነው ዶክተር አሰፋውን ያለንበት ትዕይንቶች ተመልክቻለሁ። ባለፈው ሳምንት ታላቁን ሩጫ ውድድር አይቻለሁ። በዚህ ሀገር በእንግሊዘኛው አጠራሩ ሱፐር ስፕሬደር የሚባሉት ብዙ ሰዎችን ባንዴ ለበሽታው ሊያጋልጡ የሚችሉ ሁኔታዎች አንድ ቦታ ሰዎች ታጭቀው የሚመከሩትን የጤና ባለሙያዎች የምትመክሯቸውን የጥንቃቄ እርምጃዎች ጨርሶ ሳያደርጉ ወይም ሳይጠነቅቁ የሚያደርጉት ነገር እንዴት ነው ከኃላፊነት ውጭ የሚሆነው? የጤና ባለስልጣናትም ሆኑ ሌሎች የሚመለከታቸውስ መንገድ ማሳየት ላይ በእነሱም በኩል ቀደም እንዳሉት አጽንኦቱ በግለሰብ በቤተሰብ ላይ ነው፣ ግን ደግሞ አሁን በቅርቡ ሁሉም ሰው የግድ የፊት ጭንብል እንዲያደርግ ግዴታ እንደተጣለው የሚያስቀጣ በኃላፊነት የሚያስጠይቅ እንደተደረገ ሁሉ እንዲህ ጊዜያዊ ትዕይንቶች ሲዘጋጅስ ማን ነው የሚጠየቀው? ምናልባት የሚጠየቀውን ክፍል ባናውቅ እንኳን እሱ እንዴት ነው መታየት ያለበት?
አዎ፣ ማንም ህዝብን የሚሰበስብ ተግባር የሚያደርግ ሰው በሩጫም ሆነ ጥምቀትም ይሆን ሌላ አይነት ሃይማኖታዊ በዓልም ቢሆን በጣም አርቆ ማሰብ አለበት። ይሄ የሀገር ሪስፖንሲቢሊቲ ነው። በአሁን ደረጃ የሃይማኖት አባቶች ትምህርት ማስተማር አለባቸው እንደሚገባኝ፣ በእስልምናውም በክርስትናውም። ምክንያቱም የኛ ሀገር ሰው የኦፒኒየን ሊደሮቹ ለየት ይላል። ባለስልጣን ላይሆን ይችላል። የሃይማኖት አባት ቢነግረው የሚያዳምጥ ይመስለኛል። እኔ በጣም እምነት ያለው ህዝብ ስለሆነ እነሱ እባካችሁ አሁን ባለንበት ሁኔታ ትንሽ ወደ ኋላ አንበል ብለው ቢያስረዱ መልካም። ሌላ ግን ምንም አይነት ሶሻል አክቲቪቲ እና ህዝብን የሚሰበስቡ ሰዎች የጠለቀ እውቀት ሊኖራቸው ይገባል። እያንዳንዱ የጤና ባለሙያ እንደ አማካሪ ቢያደርጉና ያ የሚሰጣቸውን ምክር ቢቀበሉ ጥሩ ነው። ስንት ሰው ነው መሰብሰብ የሚችሉት? ከሰበሰቡስ በኋላ እያንዳንዱ ሰው ማስክ ማድረጉን፣ ርቀት መጠበቁን፣ እነኚህን ሁሉ የሚከታተሉ ኢንፎርስመንቶች ያስፈልጋሉ። ካልሆነ ህይወት ማጣታችን አይቀርም። የጤና ባለሙያ አድቫይዘር ቢያደርጉ ለሚያረፍት ኢቨንት እሱ ጥሩ መለሻ ይሆናል ብዬ ነው የማስበው።
መልካም። ይሄ ራሱን የለወጠ የቫይረስ ዝርያ ሆነ አሳሳቢነቱ ከፍ እያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪካ ታየ፣ አሁን በዩናይትድ ስቴትስ በርካታ ግዛቶች ውስጥ እየታየ ነው። ፈጥኖ የሚዛመት አሳሳቢነቱን ከፍ ያደርገዋል ቀድሞ ከነበረው። በአንጻሩ ደግሞ የዛሬ ዓመት ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን ስንገደድ ገና እየጀመረ ነው። ለቫይረሱ የተጋለጡ ሰዎች ቁጥር በሺዎች እየቆጠርን ይበልጥም እየፈራን እያሳሰብን በመሄዱ ነው። በጊዜው በእያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና ምናልባት ያላወቅናቸው ነገሮች ዛሬ ብዙ ተምረን ሊሆን ይችላል። ነገር ግን ህይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የት ያህል አሳሳቢ ያደርገዋል? ምን ማለት ነው ይህ አይነቱን ራሱን የለወጠ የቫይረስ ዝርያ? አድማጮች ቃለም ደግሱ አላበቃም። አሁን እንግዳይን ዶክተር አጠፋ መኮንን ይጃውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።